ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት የተንከራተቱ ያሉ ልጆች ምንድነው ማድረግ የምንችለው?
መምህርትና ጋዜጠኛ ኤልሳቤት ድንቁ በአንድ የገጠር መንደር ውስጥ ባስገነባቸው ትምህርት ቤት በርካታ ህጻናትን ከእውቀት ያገናኘች በጎ አድራጊ ናት። ይቅርታ፣ ከስራዎቿ ጋር የተገናኙ ሀሳቦችን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። አብሮኝ በቅንብሩ የሚቆየው ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። መምህርትና ጋዜጠኛ ኤልሳቤት ድንቁ ከአንድ ዓመት ተኩል በፊት በምዕራብ ኦሮሚያ ክልል በወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጽሐፍት ከፍታለች። ኤልሳቤት በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸውና ከትምህርት መራቃቸው እንደሚያሳስባትም ትገልጻለች። ይህን ችግር ለመቅረፍ ይስሐቅ ድንቁ መታሰቢያ ስትል የማንበብና የመጽሐፍ ፍቅር ያሳደረባት አሁን በህይወት በሌለው ታላቅ ወንድሟ ስም ቤተ መጽሐፍትና የህፃናት መጫወቻ የከፈተች ሲሆን ቤተ መጽሐፍቱ በሳምንት ውስጥ ከ50 በላይ ህፃናትን እንደሚያስተናግድ ተሰምቷል። ኤደን ገረመው ከኤልሳቤጥና ተተጠቃሚ ሰዎች ጋር ያደረገችው ቆይታ በመቀጠል ይቀርባል።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ ያባቷ ንብረት በሆነ ስፍራ ላይ ለአካባቢው ህጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህጻናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያንን ሳይ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው ማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ሌላ ምን ችግር መጣ መሰለሽ? እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም። እዛ ቦታ ዥዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸው ነገሮች አያቁም፣ አይተው አያቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ።
ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቁረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ያሰብኩት ሰዎችን ማሳተፍ ፈለኩ። ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ፣ ስራዬን እንዲያደንቁልኝ በቃ ፈለግኩ እና አንዳንድ ሰዎችን ሳናግር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ እባክሽ አሁን ላይብረሪ መጥቶ ያነባል ብለሽ በቃ ውስጤን ወደ ታች ዝቅ የሚያደርግ ነገር ነው የነገሩ።
በወንጪ ወረዳ በጨቦ መምንደር የተከፈተው አነስተኛው ቤተ መጽሐፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ህጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
አስተማሪም ሌላ ነው፣ ተማሪ አለች። ልጆቹን ይማራሉ፣ ይጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት። ጨዋታም አለ፣ የሚያንበቡት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ፣ በጣም ማምሮቹ ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ፣ ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድን ነው መሰለሽ? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም። እና ሁልጊዜ ትመጣና ወይ ዣንጥላይ ንፋሱ ገነጣጠለብኝ፣ አቤ ዣንጥላይ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላይ በሰበሰ፣ ዣንጥላይ ተገነጠለ ከፀሐይ ጋር ሁልጊዜ። እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይን ጠጅ ዣንጥላ ናቸው። እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ቆንጆ አርጎ የሳለልኝ ጓደኛዬ ነካሻ። ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው።
ኤልሳቤጥ ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የደንገረመውን አመሰግናለሁ። የያዝነው የአውሮፓውያኑ ግንቦት ወር ለዓለም የአእምሮ ጤና ግንዛቤን ለማስጨበጥ የተመረጠ ወር ነው። ይህን ምክንያት በማድረግ የተሰናዳ ውይይት አለን። በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ሁከት ማሻቀብና ለህመሞች መባባስ ተጨማሪ መንስኤ እንደሆኑ ባለሙያዎች እየተናገሩ ነው። ተወያዮቹ ዶክተር ተሾመ ሽብሬ የአእምሮ ሐኪም እንዲሁም በካናዳው የዳልሃዋሲ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ናቸው። ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም እንዲሁም በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ሁለተኛውን ክፍል ውይይት የመራው አሉላ ከበደ ነው። በመቀጠል ይቀርባል።
ዶክተር ተሾመ ባለፈው ሳምንት ባደረግነው በቀደመው ቃለ ምልልሳችን ወቅት ጠቀስ እንዳደረግኩት እርሱ በስፋት ጥናት ካደረጉባቸው የአእምሮ ጤና ህውከቶች አንዱ በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውና የሰዎችን የማሰብና የማሰላሰል አቅም የሚቀማ ስሜትና ጠባይን የሚያውቅ በጥቅሉም አንድ ሰው ከተጨባጭ እውነታ ተቆራርጧል የሚባልበትን ሁኔታ የሚከስት የህመም አይነት በደምሳሳው ነው ለመግለጽ ሞክረው ብዙ ጥናትና ምርምር ካደረጉበት ዘርፍ አንጻር በዚህስ በኩል የህክምና ሁኔታ የአእምሮ ጤና ግንዛቤ ምን ይመስላል?
ስኪዞፍሬኒያ አስተሳሰብን ከሰዎች ጋር ያለውን ግንኙነት ለራስ የሚሰጠውን እንክብካቤ በአጠቃላይ የመማር የመስራት የዕለት ተዕለት ኑሮን የመምራት ሁኔታ ሁሉ በጣም የሚያውቅ ከፍተኛ የሆነ የአእምሮ ህመም ነው። የሚጀምረው በጣም በወጣትነት ጊዜ ነው። በወንዶች በአመዛኙ 25 ዓመት እና ከዛ በፊት ለሴቶች ደግሞ ወደ 35 አካባቢ አማካይ ነው። አንዳንድ ጊዜ ሴቶችም ቀደም ብለው ሊያገኙ ይችላሉ ይህንን ችግር፣ ወንዶችም ደግሞ ረፈድ አድርጎ ሊጀምርም ይችላል። ስለዚህ በጣም አምራች የሆነውን ዜጋ የግለሰቦቹን ቤታማሚዎቹን በጣም ምርታማ ሊሆን ይችል የነበረውን እድሜያቸውን እና ህይወታቸውን የሚያወቅ ህመም ስለሆነ በጣም ከባድ እንደሆነ ነው የምንረዳው። ስለዚህ ህመም የሚረዱትን ነገሮች የረዥም ዓመት ጥናት ተደርጓል። ባለፉት 70-80 ዓመታት ውስጥ ህመሙን የሚቆጣጠሩ መድኃኒቶች ግኝቶች ተደርገዋል። ግን በአጠቃላይ ህመም በከፍተኛ ሁኔታ ታማሚዎችን የሚያወቅ ሆኖ ነው የቀጠለው። ይህንን ህመም ምን እንደሚያመጣው ለማግኘት እስከዛሬ የተደረጉ ጥናቶች በትክክል የደረሱበት ነገር አለ ለማለት ያስቸግራል። ምክንያቱም ለምሳሌ የዘረመል ጥናቶች ሲጀመሩ ከፍተኛ የሆነ ተስፋ ነበረ። ምክንያቱም እንደ ስኪዞፍሬኒያ ያለው ህመሞች የትኛው ዘረመል ላይ ችግር እንዳላቸው ወይም እነዚህ ግለሰቦች የትኛው ዘረመል ላይ ህመሙን የሚያመጣ አይነት ችግር እንዳለ የሚታወቅ አይነት መስሎ ነበረ። እነዛ ነገሮች ግን ከ25-30 ዓመት በኋላም ብዙም ይህን ያክል ፈቀቅ ያሉ አይደሉም። ምክንያቱም አንድ ጂን ወይም አንድ ዘረመል ሳይሆን በርካታ በመቶ የሚቆጠሩ ስለሆኑ የዚህ ህመም አምጪ ነው ይሄ ነው ለማለት የሚያስደፍሩ አይደለም። በአጠቃላይ ያለው ሁኔታ ከቀን ወደ ቀን የተሻሻሉ ነገሮች አሉ። ህመሙ ላይ በሚደረጉ ጥናቶች፣ መድኃኒት ላይ በሚደረጉ ጥናቶች፣ ህመሙ ሀይ ሪስክ በሚባል ወይም ደግሞ በቤተሰብ ምክንያት ይሁን ወይም ደግሞ በልጅነታቸው አንዳንድ ምልክቶችን በማሳየት ይሁን ለዛ ህመም የተጋለጡ ናቸው ተብሎ የሚታሰቡ በለጋ እድሜ ላይ ያሉ ሰዎችን በመከታተል የሚያስፈልገውን የስነ ልቦና ክትትልና ምክር በማድረግ የሚያስፈልገውን መድኃኒት ደግሞ በጊዜ በመስጠት እና የተለያዩ ድጋፎችን በማድረግ ህመሙ ቶሎ እንዳይነሳ ወይም ደግሞ በጣም እንዲዘገይ የማድረግ ወይም ደግሞ የህመሙ ሂደት በጣም የተፋጠነ እንዳይሆንና የቀን ተቀን ኑሯቸውን እንዳያውቅ የማድረግ አንዳንድ ነገሮች ከዛሬ 25-30-40 ዓመት በፊት ከነበረው ሁኔታ ጋር ሲተያይ በብዙ ሀገሮች እንዲህ አይነት ነገሮች አሉ። ግን ይህም በጣም አስቸጋሪ ነው። ከሀገር ሀገር ይለያያል። ችግሮቹን እንግዲህ የምናያቸው ችግር ሆነው ከመምጣታቸው ሁኔታ ጋር ብቻ ሳይሆን እነዛን ችግሮች ለመቀልበስ መሬት ላይ ያሉ ሁኔታዎች የገንዘብ ይሁን የህክምና ይሁን የባለሙያ ይሁን የተለያዩ ምንጮችን በማገናኘት እነዚህን ነገሮች ቀለል ያለ ሂደት እንዲኖረው የማድረግ ጥረቶች ከሀገር ሀገር ይለያያል። በአጠቃላይ ይህንም ከባድና ኑሮን ህይወትን የሚያውቅ ሆኖ የቀጠለ ነው ብዬ ነው የማስበው።
ፕሮፌሰር ዮናስ ወደ እርስዎ ልሻገር። ስለ ህመሙ ሰዎች ዘንድ ያለን አስተሳሰብ ማዳበርም ይጠይቃልና ሰዎችን ማግለል የተለመደ ስር የሰደደ የሚታወቅ ነገር ነው። የአእምሮ ህሙማን ይገለላሉ። በእኛም ሀገር ሆነ በሌላውም በትምህርቱም ገፋ ያደረገው ሰው ሳይቀር የአእምሮ ህመምተኞችን የመግፋቱ የማግለሉ ነገር ስር የሰደደ እንደመሆኑ በጠባይ እንኳን እንደው ለየት ያለ ጠባይ ያለው ሰው ሲታይ እሱ እብድ ነው ይባላል። በአሉታዊ ነው እንግዲህ የሚገለጸውና የኩላሊት ወይም የጉበት ወይም የልብ ህመም ያለው ሰው በዛ መንገድ አይገለልም። እንደው በልምዶ ምን ቢደረግ ይሄን ጊዜ ፍሬያማ ያደርገዋል ይላሉ? ሰዎች ስለ አእምሮ ህመምተኛ ሲያስቡ ምን ቢያስቡ ይመኛሉ?
እዚህም ሀገር ሆነ ኢትዮጵያ በየሀገሩ ያለ ችግር የአንጎልን ችግር ሰዎች በተለየ መልክ ማየት ነገር አለ። ለምሳሌ አክል ይሄ የመርሳት በሽታ በዚህ ባልዛሃመር ሰዎች ሲያጋጥማቸው ወዲያውኑ በመስሪያ ቤትም በየቦታው ከንደን አይችልም ለዚህ ገለሰቡን የማግለልና እንደውም ጭራሽ ከድጡ ወደ ማጡ መግፋት አይነት ነገር አለ። እንግዲህ ይሄ ህብረተሰብ ሳይንሱን እየተረዳ እያወቀ ሲሄድ እየቀነሰ ይሄዳል። ለምሳሌ አክል በዚህ በሽታ አሜሪካን ሀገር ያለው የአልዛሃመር አሶሲዬሽን ትልቅ ሚና ተጫውቷል። አንድ ቤተሰብ ውስጥ አንድ አልዛሃመር የአእምሮ በሽታ የያዘው ሰው ሲኖር ህብረተሰቡን በማስተባበር የድጋፍ ኮሚቴ የሚባሉ አሉ። እዛ ሄዳል ሰው እዛ ስለ በሽታው የነርቭ ሴሉ እንዴት እንደሚሞት እና ያ የነርቭ ሴል ደግሞ አንዱ ምን እንደሚቆጣጠር አንደኛው ስሜትን የሚቆጣጠር አንደኛው ማስታወስን የሚቆጣጠር አንደኛው እንደዚህ ያሉ ትምህርት ይሰጣል። እና ትምህርት በተሰጠ ቁጥር ልክ እንደ ማንኛውም የሰውነት ክፍል አንጎልም በበሽታ ሊያዝ እንደሚችል ኩላሊት በሽታ አሁን ግፊት ደም ግፊት ሊያመጣ ይችላል። የስኳር በሽታ መልሶ የኩላሊት በሽታ ያመጣል። እንደዛ እንደ ስኳር በሽታ እንደ ደም ግፊት ጉበት ህመም እንደዛ እንዲታይ ለማስተማር ለማስረዳት የተደረገ ነው። ለውጥ አለ። ሰው አሁን የተሻለ ስለ አእምሮ ህመም መወያየት መነጋገር ጀምሯል። ግን ብዙ ይቀራል። ግን እውነት ለመናገር ለውጥ አለ። ብዙ መሻሻል አለ። ግን ብዙ የሚቀርም አለ።
ከመደበኛ የህክምና አሰጣጦች ውጪ አንድ ህመምተኛ ሊረዳበት ይችላል የሚሉት የህክምና ዘዴ ወይም መንገድ ካለ ፕሮፌሰር ዮናስ የአኗኗር ዘይቤን ብቻ በመለወጥ ከቦታ ቦታ መዘዋወር እንዴት ሊጠቅም እንደሚችል አስረድተዋል። በእርሶም በኩል ከዛ አንጻር የሚያዩት ነገር ካለ አያይዘው ቢነግሩን።
በየቀኑ እየወጣ ያለ አንድ ትልቅ መረጃ የአካል እንቅስቃሴ አሁን እኔ እንኳን በሳምንት በዚህ ላይ የሚወጡትን አንዳንድ ወረቀቶችን አያለሁ። አንዳንድ ጊዜ አንዳንዶቹ የመጀመሪያ ደረጃ ጥናቶች ናቸው። ሌሎቹ ደግሞ ብዙ ጥናቶች አንድ ላይ ሪቪው ይባላል። ሌሎች ደግሞ ሜታ አናሊሲስ ብዙ ሪቪው የተደረጉና ብዙ ጥናቶች አንድ ላይ ተደምረው እንደገና አናላይዝ ተደርጎ ሲወጡ ውጤቱን በጣም ከፍ ያደርጉታል። የውጤቱን ተአማኒነት በጣም ይጨምሩታል። እንዲህ አይነት ብዙ መረጃዎች እየወጡ ስለሆነ ለምሳሌ መጠነኛ ደረጃ ያለው አንዛይቲ ወይም የጭንቀት ህመም፣ የድባተ ህመም በዚህ ሊረዳ እንደሚችል መከላከልም እንደሚችል፣ ሌላው ደግሞ ሜዲቴሽን፣ ጥሞና እንዲህ አይነት ነገሮች ለምሳሌ ያውም ሳይንስ ስላመጣ ብቻ ሳይሆን አባቶቻችን መጽሐፍ በተለይ መንፈሳዊ መጽሐፎችን እያነበቡ በሱ ላይ የጥሞና ጊዜ ለብቻቸው ሆነው በሚወስዱበት ጊዜ ወይም ደግሞ መንፈሳዊ የሆኑ ነገሮች ላይ ሲያተኩሩ ወይም ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አካባቢያቸውም አይምሯቸውን ሊያጨናንቅ የነበረውን አሉታዊ የሆነ ነገር ከማሰብ አይምሯቸውን ሰብሰብ እንዲያረጉና አዎንታዊ በሆነ ነገር ላይ ደስ በሚያሰኝ ነገር ላይ እንዲያሳርፉ ያደርጋቸዋል። ይህ አንድ ጊዜ ሁለት ጊዜ የሚደረግ ሳይሆን እንደ ልምድ ደግሞ በርከት ላለ ጊዜ በሚደረግበት ጊዜ ውጤቱ እጅግ በጣም ከፍተኛ ነው።
ፕሮፌሰር ዮናስ የአእምሮ ህመምተኛ ተለይቶ በር ከሚዘጋበትና ከሚታሰርበት አሁን በዘመናዊ ሕክምና እየተረዳ የዕለት ተዕለት ስራውን ማከናወን እንዲችል እስከሚረዳበት ድረስ ረዥም መንገድ ተጉዟል። ከዚህ አንጻር ቀደም ካሉ ጥናቶችና ምርምሮች ሙከራዎች የሚገናኙ አሊያም አይነተኛ የሚሰኙ ለውጦች ካመጡ የሕክምና መንገዶች ጋር የሚያዛምዷቸው ወደ ኋላ መለስ ብለው ሊያዩአቸው የሚችሏቸው የሙያ አጋሮቸው ስራዎች ካሉ ያስገኙትንም ፍሬ እንዲሁ ጨምረው ቢያስረዱን።
አመሰግናለሁ አሉላ። አልበርት ኤሊስ የሚባሉ ሰው እንድናያዩት 100 ሰዎች አሰቃቂ ነገር ካጋጠማቸው 100ም የድብርት በሽታ ላይዛቸው ይችላል። ለምንድን ነው? ፈረንጆቹ አድቨርስ ኢቨንት ኤ ኤንድ ኢሞሽናል ኮንሲኩዌንስ ሲ፣ አሰቃቂው ነገር 100ም ሰው ላይ ተመሳሳይ ውጤት የለውም ለምንድን ነው ብለው አጥልተው ከኤ ወደ ሲ፣ በኤ እና ሲ መሀል ቢ ያለ ብሊፍ፣ የሰውየው አመለካከት፣ አተረጓጎም፣ ያ ሁኔታ ኤቢሲ ሞዴል የሚል አወጡ። ሌላው ፕሮፌሰር ስቲቨን ሲ ሄይስ ያገኙት አክት ይባላል፣ አክሴፕታንስ ኤንድ ኮሚትመንት ቴራፒ። ምናልባት ለኢትዮጵያ ጠቃሚ ሊሆን ይችላል ብለን አጥንተን ሪቪው ጽሁፍ አውጥተን አትመናል። ኢትዮጵያ ካሉ ከነ ዶክተር ተፈራ በየሮ ከነ ፕሮፌሰር መስፍን ጋር ሆነን በ2021 ያወጣ ነው አለ ለአክት አክሴፕታንስ ኤንድ ኮሚትመንት ቴራፒ። ያንን ባለሙያዎች ቢያዩት ጠቃሚ ሊሆን ይችላል ብዬ አገምታለሁ። አመሰግናለሁ ሉላ።
ፕሮፌሰር ዮናስ እንዳለገዳ፣ ዶክተር ተሾመ ሽብሬ የወርሃ ግንቦትን የአእምሮ ጤና ግንዛቤ መስጫ ምክንያት በማድረግ ላደረግነው ሰፊ ውይይት ለጊዜያቸው አመሰግናለሁ። እንደ ወትሮው ሁሉ በሌሎች መሰል ጥያቄዎችና ውይይቶች እንደምናገኛቸው ተስፋ አድርጋለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ ሉላ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የቴክኖሎጂው ዘርፍ እየተራቀቀ ቢሆንም አሁንም ከአፍሪካ ሕዝብ 15% የሚሆነው ከአካል ጉዳት ጋር የተገናኙ ተግዳሮቶች ይገጥሙታል። ውስን የመሰረተ ልማት አውታሮችና የአጋዥ ቴክኖሎጂ ውድነት በዲጂታል ተደራሽነት ላይ ፈተና ደቅኗል። ይህንን በተመለከተ የተካሄደ አንድ ጉባኤ ችግሩን ለመቅረፍ ጥረት እያደረገ ይገኛል። መሐመድ የሱፍ ከናይሮቢ ላከውን ወደ አማርኛ መልሰነዋል።
ኤድዊን ኦማላማ በአፍሪካ ውስጥ ከሚኖሩ በሚሊዮን ከሚቆጠሩ አካል ጉዳተኞች መካከል አንዱ ነው። ዛሬ በዚህ የተገኘው ቴክኖሎጂ ካለሌላ ሰው ድጋፍ ወይንም በትር እንዴት እንዲራመድ እንደሚያግዘው ለመማር ነው። ከእግሩ ጋር የተያያዘው መሳሪያ ከግጭት በመታደግ ከጉዳት ሊያድነው ይችላል።
ብዙ ሰዎች የሚያውቁን በምንራመድበት ወቅት በትር ስንጠቀም ነው። በእነዚህ ካሜራዎች ግን ሰዎች ሊረዱን አይችሉም። ሰዎች ጉዳት እንደሌለብን ስለሚቆጥሩን እንደማናቸውም ሰዎች መስራት እንችላለን። በመራመድና ነገሮችን በመለየት ረገድ ነፃ በማድረግ ይረዳናል ብዬ አምናለሁ።
የአፍሪካ አካታችነት ጉባኤ በተሰኘው መድረክ ላይ በትንሹ 20 የፈጠራ ባለሙያዎች የአካል ጉዳተኞችን ነጻነት ለማሳደግ የተነደፉ ቴክኖሎጂዎችን ለእይታ አቅርበዋል። በተባበሩት መንግስታት ድርጅት ሪፖርት መሰረት ከ80 ሚሊዮን በላይ አፍሪካውያን አካል ጉዳተኞች ናቸው። በ2050 የአውሮፓውያኑ ዓመት 3.5 ቢሊዮን የዓለም ሕዝብ ደጋፊ ቴክኖሎጂን ይሻል። የቃልና እይታ እክል ላለባቸው ሰዎች ተግባቦትን ከማገዝ ጀምሮ ቀላል እንቅስቃሴን እስከማመቻቸት ድረስ በዚህ ለእይታ የቀረቡት መሳሪያዎች በአካል ጉዳተኞች ላይ ያነጣጠሩ ናቸው። ፋውስቲና ያሩዛ ከታንዛኒያ የመጣችው በድጋፍ ወደ መኪና ውስጥ መግባት እልህ አስጨራሽ ስለመሆኑ ትናገራለች።
አንዳንዴ ምቾት በሚነሳ መንገድ በሰዎች የምትነካኩበት ጊዜ አለ። ይህ የመጓጓዣ መላ ግን ክብራችንን እንድንጠብቅ ይረዳናል። ከዚህ በኋላ ማንም ሰው እንደማይሸከመኝ ወይም እንደማይነካኝ ማወቄ እፎይታን ፈጥሮልኛል። አሁን በክብር መኪና ውስጥ መግባትና ተደላድዬ መቀመጥ እችላለሁ። የላቀ ደስታን አምጥቶልኛል።
የአጋዥ ቴክኖሎጂዎች አቅርቦት አፍሪካ ውስጥ ዝቅተኛ ነው። ለዚህ ምክንያት ተደርገው የሚቀርቡት ድህነት፣ ከባቢ ሁኔታ፣ የእውቀት ማነስና የድጋፍ አገልግሎት እንዲሁም አገልግሎት ሰጪዎች አለመኖር ነው። በናይሮቢ በተካሄደው ጉባኤ ላይ አስተባባሪዎችና ተሳታፊዎች በአካል ጉዳተኝነታቸው የሚገጥሟቸውን ችግሮች ተወያይተዋል። የአጋዥ ቴክኖሎጂዎች ዋጋና መልካም እድልም ተወስቷል። ኤሪን ምባሪ ክሪካ ኢንኤብል የተሰኘው ተቋም መስራችና ዋና ስራ አስኪያጅ ናት።
We also want to unlock the Africa AT ecosystem.
የአፍሪካን የመረጃ ቴክኖሎጂ ምህዳር ክፍት ለማድረግ እንሻለን። የአፍሪካን ሀገራትና ፈጣሪዎችን ፖሊሲ በማርቀቅና ፈጠራ እንዲያድግ በሚረዱ መዋቅሮች ግንባታ ረገድ ለማገዝ እንሻለን። አካል ጉዳተኛ ወጣቶችን የዲጂታል ተደራሽነት ፊት አውራሪ ይሆኑ ዘንድ በትክክለኛ መረጃ ቁሳቁስና እድል አቅርቦት ጉልበት ልንሰጣቸው እንወዳለን።
በጉባኤው ማብቂያ ላይ ከአካል ጉዳተኝነት ጋር የሚኖሩ ሰዎችና ለነሱ መብት የቆሙ ድምጻቸው እንደሚሰማ እንዲሁም ህይወታቸውን የተሻለ የሚያደርጉ የቁሳቁስ ድጋፎችን እንደሚያገኙ ተስፋ ሰንቀዋል።
ከጋቢና ቪኦኤ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ መጨረሻው መሰናዷችን ስንሻገር ከዩናይትድ ስቴትስ መራጮች ከግማሽ በላይ የሚሆኑት ሴቶች ናቸው። በዚህ ዓመት የሚካሄደው ፕሬዚደንታዊ ምርጫ እጩ የሆኑት ጆ ባይደን እና ዶናልድ ትራምፕ የሴት መራጮችን ድምፅ ለማግኘት እያደረጉት ያለውትን ጥረት ቃኝተው ስካት ስታርንስ ያደረሰን ሪፖርት ስመኝሽ ቆይታ ታሰማናለች።
በዘንድሮ የአሜሪካ ፕሬዝዳንታዊ ምርጫ አብዛኛው የሴት መራጮችን ማዕከል ያደረገው ዘመቻ ያተኮረው በጽንስ ማቋረጥና በስነ ተዋልዶ መብቶች ላይ ነው። ነገር ግን የአሜሪካ ሴቶች ከጽንስ ማቋረጥ በላይ የሆኑ ጉዳዮችም ያሳስቧቸዋል። ስለሆነም የምርጫ ዘመቻዎቹ እንደ ኢኮኖሚ፣ የጤና እንክብካቤና ወንጀል በመሳሰሉ ሰፋ ያሉ ጉዳዮች ላይም የሴቶችን ትኩረት ለማግኘት እየሞከሩ ነው። በሚኒሶታ ግዛት ነዋሪ የሆነችው ረቤካ ጄንሰን ፕሬዚዳንት ጆ ባይደን ትክክለኛ ውሳኔዎችን ስላደረጉ ምስጋና ይገባቸዋል ትላለች።
Things about the environment are very important.
እኔ እንደማስበው የአካባቢ ጉዳይ በጣም አስፈላጊ ነው። ኢኮኖሚና የጤና አገልግሎትም በጣም አስፈላጊ ይመስለኛል። በሙያዬ ነርስ ነኝ እና አሁን ድረስ ስራ ቦታዬ ላይ ኮቪድ መኖሩን አያለው። ሰዎች የወረርሽኙን ጊዜ አልፈናል ይላሉ። ነገር ግን እንደሱ አይደለም። አሁንም በዛ ጊዜ ውስጥ እያለፍን ነው። ስለዚህ በዋይት ሃውስ ውስጥ ስለ ሳይንስ የሚያምን ሰው መኖሩ ጥሩ ነው ብዬ አስባለሁ።
በኔቫዳ ግዛት ደግሞ ጁሊ ቤምብ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን እንዲመለሱ ትፈልጋለች።
ለምጣኔ ሀብቱ ጥሩ ነበሩ። ጦርነት አልነበረም። ስምምነት ነበር። ሰላም ነበር። ሁላችንም እንሰራ ነበር። የነዳጅ ዋጋ መደበኛ ነበር። በአጠቃላይ አስደናቂ ሰው ነበሩ። ሀገራቸውን ይወዳሉ። ጥሩ ሰው ናቸው። ቤተሰባቸውንም ለጥሩ ደረጃ አብቅተዋል። ስለዚህ እንመልሳቸዋለን።
ባይደን በሴቶች ጤና ምርምር ላይ ያተኮረ የዋይት ሃውስ እንቅስቃሴ በመጀመር ሴት መራጮችን ለመሳብ እየሞከሩ ነው።
በሕክምና ዘርፍ ውስጥ ያሳካናቸውን አዳዲስ ግኝቶች አስቡ። ነገር ግን ሴቶች ላይ ትኩረት ያደረጉ አልነበሩም። ጥናቱ እናንተ ጋር ለመድረስ በጣም ከፍተኛ ጊዜ ወስዷል።
የባይደን ዘመቻ ለእናቶች ቀን የትራምፕን ስደተኛ ቤተሰቦች የመለያየት ፖሊሲ የሚነቅፍና መራጮችን ለእናቶቻችሁ አንድ ውለታ ዋሉላቸው፣ ትራምፕን አስቁሙ የሚል ማስታወቂያ በማህበራዊ ሚዲያ ላይ አሰራጭቷል። ትራምፕ በበኩላቸው ከወግ አጥባቂ ክርስቲያን ሴቶች ጋር ባደረጉት ስብሰባ በአውሮፓ ሰላምን እንደሚያመጡ ተናግረዋል።
የፕሬዚደንትነት ምርጫውን ካሸነፍኩ በኋላ ብዙም ሳልቆይ ወደ ዋናው ኦቫል ቢሮ ከመድረሴ በፊት በሩሲያና በዩክሬን መካከል ለሚካሄደው አስከፊ ጦርነት እልባት አመጣለሁ።
ከዚህም በተጨማሪ ትራምፕ በወንጀልና በስደት ዙሪያ በሚያስተላልፏቸው ጠንከር ያሉ መልእክቶች የሴት መራጮችን ቀልብ ለመግዛት እየጣሩ ነው።
I do great with the suburban housewives because they want to remain safe.
ከከተማ ወጣ ብለው ከሚኖሩ የቤት መቤቶች ጋር ስማማለሁ። ምክንያቱም እነሱ ደህንነታቸው ተጠብቆ መኖር ይፈልጋሉ። ነገር ግን ጌጣጌጦቻቸውን ይዘረፋሉ። ቦርሳቸውን፣ የኤሌክትሮኒክስ ዕቃዎቻቸውን፣ ሰዓቶቻቸውን እንዲሁም ገንዘቦቻቸውን ይወስዱባቸዋል። ከዚያ ሰዎች ይመጡና እና ምን ተፈጠረ ይሏቸዋል። ሕገ ወጥ የውጭ አገር ወንጀለኞች በየመስኮታችሁ ስር እየተሳቡ ቤታችሁን እንዲዘርፉ ካልፈለጋችሁ እምነት የማይጣልበት ጆ ባይደንንና ሊያደርሱ የሚችሉትን ጉዳት በተሻለ ፍጥነት ለማስወገድ ድምፅ መስጠት አለብን።
እንደ አውሮፓውያን አቆጣጠር ከ1980 ወዲህ በሁሉም የአሜሪካ ፕሬዝዳንታዊ ምርጫዎች የሴት መራጮች ቁጥር ከወንድ መራጮች ቁጥር እንደሚበልጥ የአሜሪካ ሴቶችና ፖለቲካ ማዕከል የተሰኘ ተቋም መረጃ ያሳያል። ፒው የተሰኘው የህዝብ አስተያየትና መረጃ አሰባሳቢ ተቋምም እንደ አውሮፓውያን አቆጣጠር በ2020 በተካሄደው ፉክክር ባይደን ከሴቶች ያገኙት ድምፅ ከትራምፕ በ11% እንደሚበልጥ አመልክቷል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። አንድ አጭር መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ቀደም ብሎ የሰሙ መሰናዶዎችና ሌሎች ጉዳዮቻችንን በኦፊሳላዊ ገጾቻችን ማግኘት ትችላላችሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።